ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሚያዝያ 18 ቀን 2011 ዓ.ም ተመረነው ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም በየሳምንቱ አርብ የሚቀርበው ከአድማጮች የደረሱን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል 1 ዝግጅታችን ይጠናቀቃል። አሁን ወደ ዜናው። ንብረትነቱ የትራንስኒሽን ኤርዌይስ ኩባንያ የሆነ አንድ ሄሊኮፕተር ከቦሌ አውሮፕላን ጣቢያ በተነሳ በጥቂት ደቂቃ ውስጥ ቦሌ ቡልቡላ አካባቢ ወድቆ የተከሰከሰ መሆኑ ተነግሯል። ሄሊኮፕተሩ እንደወደቀ በእሳት የተያዘ መሆኑንና በአካባቢው በነበሩ ነዋሪዎች ተረባርበው እሳቱን ለማጥፋት የቻሉ መሆኑም ታውቋል። ሄሊኮፕተሩ ሁለት አብራሪዎችና አምስት መንገደኞች ይዞ የነበረ መሆኑ ሲታወቅ በአብራሪዎቹም ሆነ በመንገደኞቹ ላይ ምንም ጉዳት ያልደረሰ መሆኑ ታውቋል። በመኖሪያ ቤቶች ላይ ወድቋል የተባለው ሄሊኮፕተር በሰው ሕይወት ላይ ያስከተለው አደጋ ባይኖርም ሶስት ቤቶችን እንዳፈረሰና ንብረት እንዳወደመ ነዋሪዎቹ ገልጸዋል። የአደጋው ምክንያት አልታወቀም። ትራንስኒሽን ኤርዌይስ የተባለው ተቋም የሚድሮክ ቴክኖሎጂ ግሩፕ አካል መሆኑ ይታወቃል። ቁጥራቸው ከ1800 የሚበልጡና አብዛኞቹ ኢትዮጵያውያን የሆኑ ስደተኞች በየመን ኤደን ከተማ በሚገኘው ስቴዲየም ውስጥ የታገቱ መሆናቸው ተነግሯል። ብዙዎቹ ወደ ተባበሩት አረብ ኤሚሬትስ ለመሄድ ፍላጎት ያላቸው መሆኑን ቢገልጹም የየመን ባለስልጣኖች ወደዚያ እንዳይሄዱ ከልክለው በስቴዲየም ውስጥ ያገቷቸው ከመሆኑ ሌላ በቅርቡም ወደ ኢትዮጵያ የሚመለሷቸው መሆኑን ተናግረዋል። ስደተኞቹ ከከፍተኛ የምግብና የመጠለያ ችግር እንዳለባቸው ተናግረዋል። በኢትዮጵያ ውስጥ በሚገኘው አስከፊ ሁኔታ ምክንያት ከተለያዩ የአገሪቱ ክፍሎች ወደ ተለያዩ የዓለም ክፍሎች የሚደረገው ፍልሰት ሳይቋረጥ እየቀጠለ መሆኑም ይታያል። ከጥቂት ቀናት በፊት በሰሜን ኢትዮጵያ ሰቆጣ ከተማ ከ14000 ብር በላይ የሆነ ያስተስ ገንዘብ መያዙ የተዘገበ ሲሆን ባለፉት 2 ቀናት በደቡብ ኢትዮጵያ አዶላ ከተማ ከ220000 ብር በላይ ያስተስ ገንዘብ መያዛቸውን የከተማው ፖሊሶች ገልጸዋል። ያስተስ ብሮቹ ባለ 50ና ባለ 100 ኖቶች መሆናቸውም ተነግሯል። ዋናዎቹ ያስተስ ገንዘብ አስተራጮች ህወሓት ወያኔዎች መሆናቸው ያደባባይ ሚስጥር ከሆነ ሰንብቷል። በኢትዮጵያ ጅቡቲ መስመር በከባድ መኪና አሽከርካሪዎች ላይ የሚደርሰው እንግልት፣ ግድያ፣ አፈናና የንብረት ጉዳት ከጊዜ ወደ ጊዜ እየጨመረ መሄዱ ታውቋል። በርካታ ሹፌሮች ህይወታቸውን ያጡ ሲሆን ብዙዎቹ እየታፈኑ ተወስደው መንገላታታቸውና እንዲሁም በመኪናዎቻቸው ላይ ጉዳት መድረሱ ታውቋል። አገዛዙ በሹፌሮች ላይ የሚደርሰውን ጥቃት ለማስወገድ የማይችል ከሆነ የሥራ ማቆም አድማ ለመምታት የሚገደዱ መሆናቸውን የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ባወጣው መግለጫ አስታውቋል። በመጨረሻም ሐሙስ የሱዳን ጊዜያዊ ወታደራዊ አስተዳደር በሰጠው መግለጫ በሽግግር ወቅት የወታደሩ ተቋም ስልጣኑን በበላይነት እንደሚይዝ ገልጾ እስከሚቀጥለው ምርጫ ድረስ የሚቋቋመው ካቢኔ አባላት ከሲቪል የተውጣጡ ሊሆኑ ይችላሉ በማለት አስታውቋል። የሱዳን ፕሮፌሽናል አሶሲኤሽን የተባለው ህዝባዊ እንቅስቃሴውን የሚያስተባብረውና የሚመራው ተቋም ቀደም ብሎ ይፋ ባደረገው መግለጫ የሽግግሩ አስተዳደር ሙሉ በሙሉ በሲቪል እንዲያዝና ወታደሩ ከዚህ ውስጥ አንዱ አካል እንዲሆን መጠየቁ የሚታወስ ሲሆን ሐሙስ ሚያዝያ 17 ቀን ምሽት ላይ በወታደራዊ ካውንስል የተሰጠውን መግለጫ ያልተቀበለው መሆኑን ገልጿል። የወታደሩ ተቋም ምንም እንኳን 3 የበሽርን የቅርብ ወዳጆችና ተባባሪዎች የሆኑ ከፍተኛ መኮንኖችና የወታደራዊ ካውንስል አባላት በፈቃዳቸው ስልጣን እንዲለቁ በማድረግ ተቃዋሚዎችን ለማስደሰት ቢጥርም በተቃዋሚዎች በኩል የሽግግሩ አስተዳደር በሲቪል መያዝ አለበት የሚለው ጥያቄያቸው እስካልተመለሰ ተቃውሟቸውን እንደማያቆሙ ገልጸዋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል። ማዲ ሙራማ ዶዳ ዋዶቴና ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ተከታዩንና ከዚህ ቀደም አስተላልፈነው በነበረ ጽሑፍ ላይ ትችት የላኩልን ያሬድ ከደሴ ናቸው። ውድ የፍኖተ ዴሞክራሲ ሬዲዮ አዘጋጆች በቅድሚያ ሰላምታዬ ይድረስ። እኔና ጓደኞቼ ዘወትር የምታቀርቡትን እንከታተላለን። እየተከታተልናችሁም ካልተሸፋፈነው አቋማችሁ የዓላማ ግልጽነትን ከማያወላውለው ጽናታችሁ ብርታትን እናገኝበታለን። በርቱ። በሚያዝያ 3 ቀን 2011 ያስተላለፋችሁት ሀተታ ግን ምነው አያሰኛል? ቆመንለታል የሚሉትን መርህ አዲዮስ ብለው የሰባዊ መብት ተሟጋቹና ገጣሚ አሊ ሁሴን እንዳለው በፎቶ ተማርከው የአብይ ተክለሰውነት ገንቢ የሆኑት የነንቶኔ ልሳን ሆኑ እንዴ ያስብላል። የሀተታችሁ ቋንቋ ከሚገባው በላይ የተለሳለሰ ሆኗል። ለምሳሌ አንደኛ ጽንፈኞች ከስሜታዊ አባዜ ወደ ምክንያታዊ ባህሪ እንዲለወጡ ይጠበቅባቸዋል። ለማንም አይጠቅምም ከማስተሳዘብ በስተቀር መተማመንን አያመጣም የሚሉና መሰል ለስላሴ አባባሎችን ተጠቅማቸዋል። አውቆይተኛ ቢቀሰቅሱት አይሰማም ይመስለኛል እኮ ጉዳዩ። እናንተ ጽንፈኞች የምትሏቸው ዋና ዋና ድርጅቶችም ሆኑ መሪዎቻቸው የዘረኝነት ግባቸውን ለማሳካት በሚገባ አቀዳውና አልመው ያለፉት ብዙ አመታትም ሆነ አሁንም እየተንቀፋቀሱ መሆኑን ለብዙሃኑ ህዝብ ማስገንዘብ ያለባችሁ ይመስለኛል። ላለፉት አመታት እስከ ህይወታቸው ገደል የተጣሉት በር እየተቆለፈባቸው በሳት የተቃጠሉት በቢላዋ በጥይት በግፍ የተገደሉት አላፍ ዜጎች የፍትህ ጥሪ ከመስተዛዘብም አልፎ ተመረር ትግል ሊያነሳሳል ይገባል። ግፍ አድራሾቹን ወንጀላቸውን አቆሙ ለማለት መሽኮርመም ያለብን አይመስለኝም። እንዲያውም አመረን እንድንታገላቸው ልታረቁን ይገባል ብዬ ገምታለሁ። ሁለተኛ እጅግ የሚያስተዛዝበው ይህን በዜጎች ላይ የሚፈጸመውን አገራዊ ወንጀል ዛሬ በስልጣን ላይ ያሉት ሰዎች አለማስቆማቸው ነው ብላችኋል። በስልጣን ላይ ያሉት ሰዎች ጽንፈኞቹን አለማስቆማቸው ያስተዛዝባል የምትሉን ዋናው ጽንፈኛና የያዘውን መንግስታዊ አቅም እየተጠቀመ የጽንፈኝነትን ስራ እየሰራ ያለው ማን ሆኖ ነው? ትላንት በአሶሳ በበደኖ በአርባጉጉ በወተር በእንቁፍቱ ወዘተ ዛሬም ደግሞ በጌዲዮ በለገጣፎ በአጣይ እና በሌሎችም ብዙ ቦታዎች የዘር ማጥላት ወንጀል የሚያካሂደው ማን ሆኖ ነው? ከዛም ደግሞ ጽንፈኛ ብሔረተኞች ዛሬ ሁሉ በጃችን ሁሉ በደጃችን ብለው ደንድነዋል። የመንግስት ስልጣን የጨበጠው አካል ያሻቸውን እንዲፈጽሙ አረንጓዴ መብራት ሰጥቷቸዋል ስትሉ ሰማናችሁና ምን ነካቸዋል? የሚገዛው የኦሮሞ ፓርቲ እኮ ስልጣኑን አጋብሶ መንግስታዊ አቅሙን እያበረታ መሆኑን አልታዘባችሁም? ሌላው ቀርቶ የአዲስ አበባን በብዙ ሚሊዮን የሚቆጠር ህዝብ ካልዋጥኩ ብሎ ያወጣውን ኦፊሴላዊ መግለጫ አላነበባችሁም ብዬ አልገምትም። ትላንት በአሶሳ በወተር ቤት ዘግተው ህፃናት ሴቶችና አቅመ ደካሞች በእሳት ያጋዩ እስከ ህይወታቸው ገደል የወረወሩት የኦነጎቹ እነ ሌንጮ እነ ዳውድ ከዛሬዎቹ ግልገሎቻቸው ከነ ጃዋር አብይ ለማ ጋር በመሆን መንግስታዊውን መዋቅር ተቆጣጥረው ወንጀሉን እየፈጸሙ መሆኑን ሁሉ ጊዜ ታስገነዝቡን የለም እንዴ? ሶስተኛ ደግሞ ሳሁን በቅርቡ ይሃፋ ህዝቡ ቀበተውን አጥብቆ ትግሉን እንዲያፋፍም ጥሪ አድርጎ የለም እንዴ? ታዲያ በዚህው አተታችሁ ላይ ዛሬ በየክልላቸው ክላሽን አንግበው ያዙን ልቀቁን የሚሉ ዘመን አመጣሽ ነፍጠኞች የሚለው ትጥቃፈች ይመስለኛል። ኢያፓንስ በዚህ መልክ እየተገዳደረ ያለው ማን ነው? ለነ በፎቶ ተንበርካኪዎቹ ጥብቅና ይቆማችሁ እንዳያስመስልባችሁ በማለት ነው ይሄን መጠየቄ። አራተኛ ያለፉትን 40 50 አመታት የኢትዮጵያን ህዝብ ትግል ታሪክም ሆነ ወቅታዊውን ሁኔታ ገምግማችሁ የቀረበበት መንገድ በጣም አጠቃላይና ጨለምተኛ ሆኖብኛል። የወያኔው ሸንኮፍ በመራራ ትግል ቢሽመደመድም አሁንም ይህን ዘረኛ ስርዓት ለመተካት ገና ብልሃት አላገኘንም ብላችኋል። መፍትሄውማ ሬዲዮናችሁ ልሳኑ የሆነው ኢሃፓ እንዳለው ብዙሃኑ የማህበረሰባችን የተለያየ ወገኖች የሚወከሉበትና ህዝብን ወደ ዘላቂ የስልጣን ባለቤትነት የሚያሸጋግር ጊዜያዊ መንግስት ማቋቋም ነው። የትግላችንን መሪ ግብ ይህ መሆን ያለበት ይመስለኛል። አምስተኛ በሀተታ ውስጥ ደጋግማችሁ ያሞጋሳችኋቸውና የዜግነት ፖለቲካ ታጋይ ያላችኋቸው እነንቶኔ ስንትና ስንት ዜጋ በግፍ ሲገደል በሚሊዮን የሚቆጠሩ ሲፈናቀሉ አንዲትም ተቃውሞ ያላሰሙ ነጋዴዎች ናቸው። አዎ ነጋዴዎች ናቸው። ሌላው ቀርቶ የአዲስ አበባን ህዝብ መብት ለማስጠበቅ የተቋቋመውን የባለ አደራ ምክር ቤት በመቃወም ከኦነግ ኦዴፓ ጎን የቆሙ ማፈሪያዎች። የዜግነት ፖለቲካ የሚለው መፈክርም ጊዜያዊ ህዝባዊ የሽግግር መንግስት ጥያቄን ለማደባበስ የተፈጠረ ማምታቻ መሆኑን ልብ ልንል ይገባል። ኢትዮጵያ ለዘላለም ትኖር፣ ህዝባዊው የአንድነትና የዴሞክራሲ ትግል ያቸንፋል ሲሉ ያሬድ ከደሴ ደብዳቤያቸውን አጠናቀዋል።
የድራፍ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የኢሃፓ የሳተላይት የሬዲዮ ስርጭት። ሲወርድ ሲዋረድ የተቀበል ነው አንድን ነገር አንድን ጉዳይ ለመግለጽ የምንጠቀምበት ወግ አለንና በሱ ልጀምር። የፌጦ ብቅል የብሳና ጌሾ የተልባ አሻሮ ይህን ጠምቆ ለማ የሰው ነገር ለማይሰማ ሀገራችንን ከጥፋት ህዝብን ከመከራና ከስደት ለመታደግ ከህዝብ መወለድና ራስን ለህዝብ መስጠትን ይጠይቃል። ከጥንት ከአጼው ስርዓት አንስቶ እስከዛሬ ማተሙን ሳይቀይር ለሀገሩና ለወገኑ የገባውን ቃል ኪዳን ሳያጥፍ በየቀበቱና በየሸርጓጡ ሸብረክ ከሳይል በየትግል ምዕራፎቹ አይከፈሉ መስዋዕትነቶችን እየከፈለ ህዝብ ሲራብ ሲሰደድ ሲፈናቀል ሲገደል ሲታሰር እየታመመ እየጮኸ እየታገለ ያለ ኢሃፓ ብቻ መሆኑን በድምጼ ድምጼን ከፍ አድርጌ በብዕሬ ቀለሙን አድምቄ እመሰክራለሁ። ይህን ቃሌን የማሰፍረው በተለያዩ ወቅቶች ደባ ፈጽመው በስነ ምግባር ቆሽሸው በተለያዩ ጊዜያት ከድርጅቱ ለተሰናበቱና በፈቃዳቸው ለወጡ ታዛውንቶች ሳይሆን ኢሃፓን እየሰሙ ከተለያዩ ምንጮች በሚያገኙአቸው ጽሑፎች ኢሃፓን እየተዋወቁ በወጣትነትና በጎልማሳነት እድሜው ጥለምትገኙት ነው። በእርግጠኝነት ኢሃፓን በተመለከተ ከተጻፉትና እናንተ በቀላሉ ልታገኙአቸው ከምትችሉት ከግማሽ በላይ የሚሆኑት የኢሃፓን ማንነት የማይገልጹ ናቸው። ምሳሌ ላንሳ። ልማታዊው ንጉሳዊው ስርዓትን ገዝግዞ እንዲወድቅ በማድረጉ ለሀገር አንድነት የቆመው ደርግ የተባለ ወታደራዊ አገዛዝ ጥርሱን ነክሶ ለውድቀቱ በመዳረሱ ቀደም ሲል ይከሰስበት ከነበረው አንዱ ወያኔ የዛሬ 28 ዓመት ሚኒሊክ ቤተመንግስት ሲገባ ኢሃፓ በስልጣን ጥመኝነት ክስታይሉት ስም ማጥፋት ይወርድበት እንደነበር ማስታወስ የግድ ይለኛል። ከጥንት አንስቶ እስከዛሬ ኢሃፓን በስልጣን ጥመኝነት እየከሰሱ ከሚገኙት አንዱ በፕሮፌሰርነትም ሆነ በእድሜ የሸመገሉ ሲሆኑ ግን ሁሌም አድሮ ቃሪያ እንዲሉ ያሉ ናቸው። እኚህ እድሜ ጠገብ ሽማግሌ በዚህ በዘረኛው የወያኔ የከፋፍለ ግዛ 28 ዓመት አገዛዝ ዘመን ውስጥ በቀጥታ አራት ድርጅቶች የመሰረቱ ሲሆን በእጃዙር በአማካሪነት የበርካቶቹ የወያኔ አገልጋይ የስም ተቋሚ ድርጅቶችን በማማከሩ እጃቸው እንዳለበት የሚታወቅ ነው። እኚሁ ሰውዬ የወያኔው ሰላይ የልደቱ አሳዳጊ እንደነበሩ ልብ ማለት ተገቢ ይሆናል። ማታ ማታም ከሰባት ነጋና ከእንድሪያስ ጋር ውስኪ የጨለጡ ይዶልቱ እንደነበር ያደባባይ ሚስጥር ነው። እኚሁ ለጉዴ ተጎለቱ ፕሮፌሰር የቀይ ሽብር ወንጀለኞች ሲታሰሩ የኢሃፓ አባላትም ይታሰሩ የሚል ሙግት ማቅረባቸውን ታሪክ ነግቦት ይገኛል። ኢሃፓን የስልጣን ጥመኛ የሚል ጭቃ የሚለጥፍበት ለምንድን ነው መጠየቅ ተገቢ ይመስለኛል። ጥያቄውን ለመመለስ የስልጣን ጥመኛ ባህሪያትን መዘርዘር ጠቃሚነት አለውና እሱን ላቀድም። የስልጣን ጥመኛ የሚለው ሀረግ የሚያመላክተው ለስልጣን ብለው ለሆዳቸው ብለው ስልጣን ተጨበጠ አገዛዝ ጫማ ስር በመነጠፍ የስልጣን ትርፋሪ የሚቀራመቱና ስልጣን ላይ ፍጥካሉ በኋላ የህዝብን ሰብአዊ መብቶችና ዲሞክራሲያዊ መብቶችን በመንፈስ የስልጣን እድሜያቸውን የሚያራዝሙትን የሚመለከት ነው። ኢሃፓ ከያኔ እስካሁን የሚያሰማቸው መፈክሮች ባጭሩ ሲቀመጡ ሰብአዊና ዲሞክራሲያዊ መብቶች በተግባር ይከበሩ፣ የሽግግር መንግስት ይቋቋም የሚሉ መሆናቸውን ባንክሮት ማየት ይገባል። የሽግግር መንግስት የሚመሰረተው የዚች ሀገር ዕጣ ፈንታ በሚመለከታቸው የፖለቲካ ድርጅቶች፣ የመብት ተሟጋች ድርጅቶች፣ የሙያ ማህበራት የተውጣጡ ሲሆን ይህ ማለት ጊዜያዊ ህዝባዊ መንግስት ማለት ነው። ይህንን መፈክር ለዘመናት ኢሃፓ በማስተጋባቱ የኢሃፓ መፈክር ሲባል የሚሰማ ሲሆን የሽግግር መንግስት ማለትንም የኢሃፓ መንግስት ተደርጎ እንዲታይ ለማድረግ ውስጥ ውስጡን ቱሪናፋስ ይናፈስ እየሰማን ነው። እንዲህ አይነቱ አባባል በ1997 ዓመተ ምህረት የተለያዩ የፖለቲካ ድርጅቶችን ያካተተው የኢትዮጵያ ዲሞክራሲያዊ ኃይሎች ህብረት እንደተመሰረተ ከኢሃፓ ውጪ የነበሩት ድርጅቶች ኢሃፓ እያሽከረከራቸው ነው የሚል ዘመቻ በመንዛት ህብረቱን ለማፍረስ የተናፈሱ ወሬዎችን ማስተዋወስ ያስፈልጋል። ከዚህ በመነሳት የሽግግር መንግስት ምስረታ በዘረኛው አገዛዝና በአብዛኛው ተቃዋሚ በሚባሉ ድርጅቶች የሚፈራውና የሚገፋው ኢሃፓ በመንግስትነት የመሳተፍ እድሉን ካገኘ ስልጣን ሊይዝ ይችላል ከሚል ከንቱ ስጋት የመነጨ ሊሆን እንደሚችል መጠራጠር ተገቢ ይመስለኛል። ለዚህም ነው የሽግግር መንግስት ጥያቄን ብዙዎች ተቃዋሚ ተብዬ ድርጅቶች እንኳንስ ጥያቄውን ሊያነሱት እንዲነሳም የማይፈልጉት። ኢሃፓ ለዘመናት የታገለው በቀላሉ ለማስረዳት በወስላታ መንገድ ስልጣን ለመጨበጥ ሳይሆን የኢትዮጵያ ህዝብ ዲሞክራሲያዊ መብቱን ተጎናጽፎ የራሱን የህዝብ መንግስት እንዲመሰርት ለመብቃት ነው። ተደጋግሞ እንደተገለጸው የህዝብ መንግስት መመስረት የኢሃፓ ድል የኢትዮጵያ ህዝብ ድል ነው። ኢሃፓ የህዝብን ውሳኔ አክብሮ ይቀበላል፣ ህዝብ ከመረጠው ያገለግላል። የህዝብን ድምጽ ካላገኘ ህልውናውን ጠብቆ ለሀገር ሉዓላዊነትና ለህዝብ ነጻነት ትግሉን ይቀጥላል። እስኪ የኢሃፓ ድረገጽን ክፈቱና አረካ በደኖ አርባ ጉጉ አሶሳ አዲስ አበባ አንዋር መስጊድ ጎንደር እንዳባ ኢየሱስ አዲስ አበባ በየጎዳናው በቅርቡ በደብረ ዘይት በሻሸመኔ በአርሲ በሐረር በጌዲዮ በአዋሳ በአምቦ በጉደር በአፋር በጊምቢ ወዘተ የፈሰተውን የህዝብ ደም ከጉራ ፈርዳ ከወለጋ ከአሶሳ ከጉሙዝ ህዝብ ሲፈናቀል ድምጹን በማስተማር እየደጋገመ ማውገዙን ታረጋግጣላችሁ። ለኢሃፓ ስጋው ሀገሩ ኢትዮጵያ ደሙ የኢትዮጵያ ህዝብ መሆኑን አሳምሬ መናገር ወዳለሁ። የኢትዮጵያ ህልውና ከመቼውም ጊዜ ከፋ ጥቁር ድባብ እያንጃበበበት መሆኑን ማስተዋል ተገቢ ነው። ይህን ሁኔታ ታግለን ማክሸፍ አለብን። የወቅቱ ጥያቄ ሀገርን ለማዳን ምን መደረግ አለበት የሚል ነው። መልሱ ከስደት ከመከራ ለመዳን በኢሃፓ አመራር እየተደራጀን የሀገር አፍራሾችን ሸራ ማክሸፍና መስበር እንችላለንና ኢሃፓን እየፈለግን እንሰባሰብ የሚል ጥሬን ማስተላለፍ እወዳለሁ ሲሉ ደብዳቤያቸውን ያደረሱን አቶ ታዬ ቶላ ከጎላ ሚካኤል አዲስ አበባ ናቸው።
ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና አቅራቢዎች እቺን ደብዳቤን ማድረስ የፈለኩት ለወያኔ ህወሓት ቁንጮዎች በተለይ ኢህአዴግ በሚባለው የህወሓት ጭምብል ስር ለሚገኙ ጠባብ ዘረኞች ትምክተኞች እንዲሁም ባስመሳይ የተቃዋሚ ፖለቲካ ድርጅቶች መሪ ተብዮች በአጠቃላይ ጆሮ ያለው ማለትም የውስጥ የህሊና ጆሮ ያለው ይስማ አይን ያለው ጥልቅ የህሊና አይን ያለው ያስተውል ብዬ በግልጽ ላኩላቸው። ከሁሉ አስቀድሜ በቅርቡ ደግማችሁ ያቀረባችሁት የአቶ ኢያሱ ቃለ ምልልስ በቀረበበት በነሐሴ ወር እንኳን ጣላት ወዳጅም ጆሮ ናፍቆት ነበርኩ። ለምን ይችን ቀላል የቁጭ በሉ ድርዮች ቁማርን ማየት ተሳነን ብሎ መጸጸትና ራስን መውቀስ ተገቢ ይሆናል። ግና አንዳንዶች እንደ ኳስ ጨዋታ አሸናፊ ቡድንን መገመት አይነት ስህተት የፈጸሙ ይመስላቸውና አሁንም ዝም ብለው ይንጋፈፋሉ። የጎዱት አገራችንን መሳሪያ የሆኑት ለአገራችን አንድነት ጸር ለሆኑት ነው። ህዝባዊ ትግሉ እንዲሽ መደመድ መሳሪያ ሆነው ገንጣዮችና ጽንፈኞች እንዲፋልሉ አውቀውም ሆነ ሳያውቁ ወደውም ሆነ ሳይወዱ አገልጋይ ሆነዋል። ያሁኑ ጠባብ ዘረኛ ኮሎኔል ልክ እንደ አጼ ኃይለ ሥላሴ ስዩም እግዚአብሔር ነኝ ሲል ቀጣፊነቱን ኢሃፓስ ያጋልጥ በቁሙ ተከናንቦ የተኛው ቁጥር ቀላል አልነበረም። የኮሎኔሉ አገዛዝ ዘመን ሌላ ዘመን፣ የዴሞክራሲ ዘመን ወያኔ የተፈነገለበት ዘመን ተደርጎ ለወዳቸው ባደሩ ጋዜጠኞችና ካድሬዎች ይስተጋባ የነበረው ያፈዛ ደንግዝ ተውኔት ተከስቶ ለነበረው መደናገር አስተዋጽኦ የሚናቃል ነበረም። ከዚህ ጎን ለጎን ደግሞ የተቃዋሚ ቴሌቪዥን የሚባለው ኢሳት ከዘረኛው አገዛዝ ከፍተኛ የገንዘብ ድጋፍ እየተደረገለት መሆኑ የከበሮ ድለቃው የጦፈ ለመሆኑ ማስረጃ መሆኑን በቅርቡ አፈትልከው ከሚወጡ ገበናዎቻቸው ተረድቻለሁ። በቀላል ቋንቋ ፖለቲካን በቅጦላል ተረዱና ከዘረኞች በሸረሪትር ከሻገተ ህሊና ለኢትዮጵያ ብሩ ተስፋ ይወጣል ብሎ ማሰብ ተደጋግሞ እንደተባለው ጉድጓድ በራሱ አፈር አይሞላም ነው መልሱ። አንድ ሰሞን ህወሓት ተመጣ ዴሞክራሲ መጣ የሚል ዘፈን አይሉት ሙሾ ሲወርድ በቁማቸው አጥቃዩ ህዋሃት ወያኔ ባለ ብዙ ራስ ተባብ ነው የተባለውን ያደመጡ ጥቂቶች ነበሩ ማለት ይችላልው። ህዋሃት ባሳደጋቸው ቡችሎች አገር የማስተራመሱን ዘመቻ በስፋት ቀጥሎበት በድፍን አገሪቱ የንጹሃን እንደም ያፈሰሰ የተፋተለው ኮውን አድማስ ያፈፋ ለመሆኑ ባይኖቻችን ስር እየተፈጸሙ ያሉት ግፎች ዋቢ ናቸው። ጥቂት የማይባሉ ከማጨብጨብ አልፈው ጫማ ከበላስ አልፈው ህዝብ ያልመረጠውን ያረመኔ ስርዓት ሰላይ የነበረውን እጆቹ ላይ የበርካቶችን ንጹሃን ደም የሚጮኸው ነፍሰ ገዳይ መሪ ጠቅላይ ሚኒስትር ብለው የጠሩት ሁሉ ዛሬ መደበቂያ ሲፈልጉ እያየን ነው እንጂ በየአደባባዩ የፈጸሙትን ወንጀል ተናዘው ይቅርታ ሲጠይቁ አልሰማንም አላየንም። ከባብ እንቁላል የሚፈለፈለው እባብ ከጊንጥ እንቁላልም የሚፈለፈለው ጊንጥ እንጂ እርግብ ወይም ዋኖስ ሊሆን አይችልም። ከወያኔ ጭምብል ከኢህአዴግ ውስጥ ዴሞክራሲ ይወጣል ብሎ ማሰብ ፀሐይ በመዕራብ ወጣች አይነት ቅዠት ይሆናል። ከጥንት ጀምሮ በትንሹ ከሄሮድስ አንስቶ ሂትለርን ሙሶሎኒን ብሎ የኡጋንዳው ኢዲያሚን የኢትዮጵያው መንግስቱ የማዕከላዊ አፍሪካው ቦካሳ የሊቢያው ጋዳፊ የግብጹ ሙባረክ ወዘተ ብሎ እነዚህ ፋሽስቶች ይመሯቸው ከነበሩ ስርዓቶች ዴሞክራት አልወጣም። ቀድሞውኑ ዴሞክራት ፋሽስት ተን ነፍሰ ገዳይን ዘራፊን የሰው ስጋ የሚበላን አመንዝራን አይቀላቀልም አይደግፍም ካረመኒዎች ጋር ለከርሱ ብሎ አይደመርም። ስለዚህ የበግ ለምድ ከለበሱ ተኩላዎች ተጠንቀቁ የሚለው ቅዱስ ቃል እዚህ ላይም በትክክል ይሰራልና ኢትዮጵያን መጥራት ዴሞክራሲን መጥራት ቀበሮነትን ዘረኛ ደም አፍሳሽነትን አይለውጥምና እንደ በግ እየጮሁ ተኩላዎች ሲቀላቀሉን ወግዱ ብለን በየበግ ለምዳቸውን እየከፈፍ አውሬነታቸውን እናጋጥ እያልኩ ወደ ደብዳቤ ኢላማ ልግባ። የወያኔ ኢህአዴግ ቁንጮዎች በአጠቃላይ ልብ ካላችሁ ልብ በሉ። የህዝባዊ አብዮት ቋያ ይዳፈናል እንጂ አይጠፋም። የተዳፈነ እሳት ተንደርኮ በህዝባዊ አብዮቱ ከመለብለብ ከመቃጠል ዶጋመድ ከመሆን አትተርፉም። የምትተማመኑት የዓለማችን አምባገነን መንግስታት እንደ ጣዖት የሚያመልኳትን አሜሪካና ሸሪኮቿን ሲሆን ህዝባዊ ቁጣን የሚገታ ኃይል አሜሪካም የላትም። አሜሪካ ደግሞ በዲሞክራሲ ስም አምባገነን መንግስታትን እየኮተኮተች የምታሳድግ በመሆኗ በአገራችን በተደጋጋሚ እያደረሰች ባለው ጥፋት በኢትዮጵያ ህዝብ ዘንድ እስክ እንትፍ ተብላ መነቀሯን ዛሬ ማንም የሚያውቀው ነው። እነ ስብሐት ነጋ መውደቃችሁ እንደማይቀር ስለተረዳችሁ ለኔ የማይሆን ጥሬ ጭሬ ላፈሰው እንዳለችው ዶሮ አገር ዘርፋችሁ ህዝብ ገርፋችሁ ገላችሁ እያሰቃያችሁ መግዛት ካልቻላችሁ የሚጠብቃችሁ ዘብጥያ መሆኑን አውቃችሁ በድፍን አገር የንጹሃንን ደም ማፍሰሱን በዘመቻ መቀጠላችሁ ወንጀሎቻችሁን ማበርከት እንጂ መገርሰሳችሁ አይቀርም። ያኔ ድርጅታችሁ የክብር አባል እንደሆነው እንደ ሱዳኑ አልበሽር አስሩን በተቀባጠሩ እየተካፈደዳችሁ እስር ቤት ከመወርወር የሚታደጋችሁ ማንንም አይኖርም። እንደ ወሮበላው ሰባትና ግብራበሮቹ በሰው ልጆች ደም እስካንገቶቻችሁ የተነከራችሁ ከህዝባዊ ቁጣው በዋይዋይ ታመዳን ከተውንም አይቻለም። የናንት የወያኔ ቁንጮዎች ልጆች እንደናንተው በሰው ልጆች ደም የተነከሩ አገር የዘረፉ ጋጠወጥ አጉራ ዘለሎች ናቸውና ከናንተው ጋር ወደ ወህኒ ይጣላሉ። ያኔ እንባ ማፍሰስና ለቅሶ አያድናችሁ። የህዋት የክብር አባል የሆነው የበሽር ልጆችም እየተከፈደዱ ወህኒ ቤት መጣላቸው ማስጠንቀቂያ ይመስለኛል። ባዶ በርሜል በጣም እንደሚጮኩሉ የወያኔው ኮሎኔል በለፈለፈ ቁጥር የጭንቅላቱን ባዶነትና በዘረኛ ጭቅጥቅ መፍከቱን እያየን ነው። የሳውዲን ንጉስ፣ የግብጹን አልሲሲን፣ የኤሚሬት ሱልጣኖችን፣ የኢትዮጵያው ዘረኛ ኢህአዴግ የተባለው የግፍ አገዛዞች እድሜ የምታራዝመው አሜሪካ በመሆኗ ዝንታለም በዲሞክራሲ ግንባታ ስም፣ በድገት ስም፣ በመርጫ ስም ወዘተ እየገዙ መቀጠል ዘበት ነው። አብይ አህመድ ሰሙንና አይማኖቱን የለዋወጠበት ሰበቡ በይፋ ሊነገር ባይችልም ላሻንጉሊትነት እንዲያመች መሆኑ አይጠፋንም። የአሜሪካና የሸሪኮቹ አሻንጉሊቶች አወዳደቅ አስከፊ መሆኑ የታወቀ ሲሆን በአሁኑ ሰዓት ኢትዮጵያን እያመሰ ያለው ጠባብ ዘረኛ ቡድንና አሳዳጊ ወያኔ እንዲሁም ከቅርብና ከሩቅ ጥምብ እንዳየ ግሪሳ ሞራ የተሰባሰባችሁ ሁሉ ሰልፋችሁ ከጠባብ ትምክህተኞች ለ28 ዓመታት ኢትዮጵያን ከዘረፉ የህዝቧን ደም እንደጎርፍ ካፈሰሱት ጋር ነውና እናንተም ወዮ ያችን ቀን ህዝባዊ አብዮት ምድር ኢትዮጵያ የሚቀጣጥልባት ዕለት እንደ ተደድሳት በመድሪቱ ሲገም ወዮ ለቀጣፊ የሬዲዮ የቴሌቪዥን ጣቢያ ጋዜጠኛ ሰብዮች ወዮ ህዝባዊ ቁጣው በኢትዮጵያ ሰማይና ምድር እንደቋያሳት ሲቀጣጣል። ወያኔ ኢህአዴጎች ለወዳጃችሁ ለበሽር የጎንደርን መሬት ቆርጣችሁ መስጠታችሁ ከበሽር ጋር ዘላለም ትኖሩ መስሏችሁ የነበረ ቢሆንም እዚያ ለበሽር የተማሰው መቃብር እዚህ ለእናንተም እየተማሰ መሆኑን ልብ በሉ። በቡራዩ የፈሰሰው የዶርዚዎች ደም፣ በጅጅጋ የፈሰሰው የንጹሃን ደም፣ በአርባገጉ፣ በበደኖ፣ በአረካ የፈሰሰው የንጹሃን ደም፣ በራያ በወልቃይት የፈሰሰው የአገር ወዳዶች ደም፣ በከሚሴ በሸዋሮቢት ባጣይ ወዘተ የፈሰሰው የአማራዎች ደም፣ በአዋሳ የፈሰሰው የንጹሃን ደም ወዘተ ህዝባዊ አብዮት እንዲቀጣጠል እየቀሰቀሰ መሆኑን ልብ በሉ። በኢትዮጵያ ቡታፍሊካ ማለት ዘረኛው የኢህአዴግ አገዛዝ ነው። በኢትዮጵያ አልበሽር ማለት የኢህአዴግ ቁንጮዎች ናቸውና እንደ ሱዳኖች እንደ አልጄሪያዎች ግዚያዊ የሲቪል ግዚያዊ ህዝባዊ መንግስት ይቋቋም የሚለው ህዝባዊ ጥሪ ከዳር እስከ ዳር መስተጋባቱ አይቀርም። የኢትዮጵያ መምህራን፣ የኢትዮጵያ ጠበቆች፣ የኢትዮጵያ ሐኪሞች፣ የኢትዮጵያ ህክምና ባለሙያዎች፣ መሐንዲሶች፣ አቀኛ ምሁራን ከሱዳኖቹ ተመረው መጪውን ህዝባዊ አመጽ ማቀጣጣላቸውና መምራታቸው አይቀርም። የግፍ ጽዋው ሞልቶ እየፈሰሰ ነውና ከስር መሰረታችሁ ተመንግላችሁ መወገዳችሁ ሩቅ አይደለም። የኢትዮጵያን ህዝብ ዋይ ዋይ ወደ ወያኔ ኢህአዴጎች እናዞርና አገራችንና ወገናችንን ዘረኞቹ እየደገሱልን ካለው ለመታደግ የየበኩላችንን እንወጣላለሁ። ይህችን መልእክት ስላስተላለፋችሁልኝም ምስጋናዬን አቀርባለሁ ሲሉ አቻሜ ከአረርቲ ምንጃር ደብዳቤያቸውን አጠናቀዋል።
የተከበራችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ካለሁበት ሆኜ ሰላምታዬ ይድረሳችሁ እያልኩኝ ይህንን መልእክቴን ታደርሱልኝ ዘንድ ልኬላችኋለሁ። ኢትዮጵያ ሀገራችን በከፍተኛ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና ባህላዊ ቀውስ ውስጥ መዘፈቋ ዛሬ ክርክር የሚከፈትበት ወይም ጥያቄ የሚነሳበት ጉዳይ አይደለም። ለ28 ዓመታት ከደቡብ አፍሪካው የአፓርታይድ አገዛዝ ልጅነት የማይታይበት ዘረኛ አገዛዝ በሀገራችን ተንሰራፍቷል። ወያኔ ኢህአዴግ ኢትዮጵያውያንን በቋንቋ ከፋፍሎ ኢትዮጵያዊነት እንዲዳከም የሚቻለውን ሁሉ አድርጓል። በባህል፣ በኢኮኖሚ፣ በሃይማኖት፣ በታሪክ የተሳሰሩ ዜጎቿን በጥላቻ እንዲተያዩ ማድረግ የስልጣን ህልውና መጠበቂያ መሳሪያ በመሆኑ በህዝቡ ውስጥ የዘራው መርዘኛና ከፋፋይ ሴራ ክልሉን እንጂ ኢትዮጵያን የሚመለከትበት የፖለቲካ አካሄዱ የተጣመመ እንዲሆን ተግቶ ሰርቷል። የማይስማማና የማይደማመጥ ትውልድ ፈጥሯል። በመንጋ የሚጓዝ በመንጋ የሚያስብ በመንጋ የውሸት ታሪክ የተንበረከከ ትውልድ ፈጥሮልናል ቢባል ስህተት አይሆንም። ዘረኝነት በኢትዮጵያ ሀገራችን በዜጎቿ ላይ ማድረስና ማድረግ የሚቻለውን አስከፊ ገጽታዎችን ሁሉ አላብሶናል። ይህንን ደግሞ በአይናችን ተመልክተናል። በተግባርም የዘረኝነት አስከፊ መልኮች ሁሉን አይተናል። እነዚህ ዘረኞች በህሊናቸው ሳይሆን በስሜት እየተነዱ በእውነትና በእውቀት ሳይሆን በውሸትና በድንቁርና እየጋለቡ የሀገራችንና የህዝባችን መልካም ገጽታዎችን አጥፍተዋል። ዘረኞች የግል ጥቅም እንጂ የህዝብ ጥቅም አይታያቸውም። ዘረኞች ጎጥ እንጂ ሀገር አያውቁም። ዘረኞች ሉዓላዊ ሀገርን ማዳከም እንጂ ጥንካሬውን አይፈልጉትም። በህዝብ ውስጥ ጥላቻን መርጨት እንጂ ፍቅር ማስተማርን መማርን አያውቁበትም። ፍቅር የመገነጣጠል አዋዛቸው ማርከሻ መሆኑን ጠንቅቀው ያውቁታልና። ዘረኝነት ፋሽስታዊ የሆነ ጨካኝ አገዛዝ መሆኑ ብቻ ሳይሆን ጸረ ሀገር፣ ጸረ ህዝብ፣ ጸረ ዲሞክራሲና ጸረ ሰላም መሆኑን ዛሬ በኢትዮጵያ ቁልጭ ብሎ ይታያል። ወያኔዎችና አጫፋሪዎቻቸው ኢኮኖሚውንም እንደ ፖለቲካው ከቀውስ ውስጥ ከተውታል። በብቸኝነት ተቆጣጥረውታል። በቡድን ዘርፈውታል። ለባዕዳን አጋሮቻቸው ሳይቀር በር ከፍተው አዘርፈውታል። በእነዚህና መሰል የዝርፊያ ተግባራት የሀገራችን ኢኮኖሚ በቀላሉ መመለስ ከማይቻልበት ቀውስ ውስጥ ገብቷል። የሀገራችን ኢኮኖሚ ዛሬ በውጭ ምንዛሬ እጥረት ተቀፍድዷል። የገቢና የውጭ ንግድ ሚዛን ተዛብቷል። ትውልድ ከፍሎ ሊወጣው የማይችለው ዕዳ በሀገራችን ላይ ተከምሯል። የግሽበት መጠን ወያኔ ዛሬ እየቀነጨበ እንደሚነግረን ሳይሆን በየቀኑ እያሻቀበ ይገኛል። የሀብት ክፍል መጠን በወያኔ ሰራሽ ባለሀብቶችና በብዙሃኑ ኢትዮጵያውያን መካከል ያለውን ልዩነት የሰማይና የምድር ያህል አራርቆታል። የሰብአዊ ሀብታችን ላይ የደረሰው ጎጂ ገጽታ ይህ ነው ወይም ከስከ ነው ብሎ ማስቀመጥ አይቻልም። የትውልድ መግቢያ የትምህርት ፖሊሲ በመንግስት ደረጃ ተቀርጾ እንዲተገበር በግዳጅ በተጣለበት የትምህርት ስርዓት ችግር ፈጣሪ እንጂ ችግር ፈቺ ትውልድ መፍጠር እንደማይቻል ከኢትዮጵያ የትምህርት ስርዓት የተሻለ ማረጋገጫ ማግኘት አይቻልም። የሀገር ባለቤትነት መብቱ ከተገፈፈ ዜጋ የሚጠበቀው ሀገር ጠሊታ እንዲሆን መሆኑን ያወቁት ወያኔዎችና ጀሌዎቻቸው በዚህም ላይ ተግተው ሰርተዋል። አንዳንድ የዋህ ዜጎች ስርዓት የፈጠረውን የድህነት መጠን ማባባስን በውል ባለመረዳት ኢትዮጵያ ሀገራቸውን እስከ መጥላት ደርሰዋል ቢባል ስህተት አይሆንም። እርግጥ ነው የኢትዮጵያ መበጣጠስና መዳከምን ለሚሹ ወያኔዎችና ሌሎች ጽንፈኞች የሚፈልገው ይኸው ነው። ከዚህ ሀገርና ህዝብን በለድነት ለውርደት የዳረገ ስርዓትን ይጠሏል፣ ይጠየፋል፣ ይታገሏል እንጂ እንዴት ተደርጎ እምዬ ኢትዮጵያን ይጠሏል? እግረ መንገዴን አጽንኦት ሰጥቼ የምለግሰው ምክሬ ነው። የኢትዮጵያ ፖለቲካዊም ሆኑ ኢኮኖሚያዊ ቀውሶች ሁሉ ወያኔ ሰራሾች እንጂ በተፈጥሮ ያገኘናቸው መርገምቶቻችን አይደሉም። ይህንን በውል ያጤነው የተረዳው የኢትዮጵያ ህዝብ ዳር እስከ ዳር ትግሉን አቀጣጥሏል። ወያኔ ከነግሳንግሱ ከስልጣን እንዲወገድ፣ የህዝብ ስልጣን ወደ ባለቤቱ ህዝብ እንዲመለስ አምርሮ ታግሏል። ለ27 ዓመታት በህዝብና በሀገር ላይ የደረሰው ጭፍጨፋ፣ ዝርፊያና የሰብአዊ መብት ጥሰቶች ሁሉ ተዳምረው የህዝብ ቁጣን ቀሰቀሱ። ህዝቡም በወያኔ ላይ ጥላቻ ወደማይታረቅ ቅራኔ ተለወጠ። ወያኔ የህዝብ ትግልን ለመቀልበስ መቅበዝበዙን ተያያዘው። ኢትዮጵያን የሚሰብኩ በተግባር ግን ኢትዮጵያን የሚያፈራርሱ ህዝቧን የሚበታትኑ የለውጥ ሐዋርያዎች ነን ባዮች ወያኔና አሜሪካኖች ተመሳጥረው በጫንቃችን ላይ ወረወሩብን። እውነትም ለውጥ መጣልን ይሉ የነበሩ ወገኖች ቁጥራቸው ቀላል የሚባል አልነበረም። አዲሶቹ ሽሞች ዳግማዊ ወያኔዎች እንጂ የለውጥ ሐዋርያዎች አይደሉም፣ ነብዮች አይደሉም ሲባሉ መስማት የተሳናቸው በየጎዳናው በየአደባባዩ ካልተንጠፍንላቸው የሚሉ የፖለቲካ ደላሎችንም ቤታቸው ይጠራቸው። ግን እኮ እነዚህ ሽሞች ተብዮች ወያኔ ኢህአዲግን ልንጠግን እንጂ ልንለውጥ አልመጣንም ብለውን ነበር። ርዕዮተ ዓለማችንም የ27 ዓመታቱ የኢትዮጵያ መግዲያ የህዝቧ መዝረፊያ የነበረው ልማታዊ መንግስት እንጂ ሌላ ሊሆን አይችልም ብለዋል። የምንመረበት የምንተዳደርበት የወያኔ ህጋራዊት ነው ማለታቸውን የሚነግረን ነገር ቢኖር ወያኔነታቸውን እንጂ ኢትዮጵያዊነታቸውንና ለኢትዮጵያ አንድነት መቆማቸውን አልነበረም። የተግባር እንቅስቃሴያቸው እየነገረን ያለው ዘረኝነታቸውን ነው። የወያኔ ኢህአዲግ ጠባቦችና ጽፈኞች በኦህዴድና ኦነግ ጠባቦች ለወጧቸው እንጂ እነሱ እንደሚሉት በሀገራችን ለውጥ አልተደረገም። ለ27 አመታት በጫንቃችን ላይ የተጫነው ዘረኝነት ለአዲሶቹ ሹሞችም በዙሪያቸው ለተሰለፉ ጽፈኞችም ዛሬ ገዢ አስተሳሰባቸው ነው። ዛሬም እየተቀነቀነ ነው። ይባስተብሎም ወደ አዲስ አበባ ተተብሎ እየገባ ነው። ተሳቱ ወደ ረመጡ ይሏል። የዚህ አይነቱ ያረጀውን ዘረኛ ቡድን በአዲሶቹ ሹሞች ብሔር የበላይነት መተካት ሆኗል። እርግጥ ነው በዘረኞችና ጠባቦች ከቀውስ የገባ ፖለቲካዊ ኢኮኖሚያዊና ሀገራዊ ቀውስ መፍጣት የሚቻለው እሾህን በሾህ እንደሚሉት አይነት አካሄድ ሊሆን እንደማይችል የሚማር ካለ ትልቅ ትምህርት እየተገኘ ነው። ዘረኝነትንና ጠባብነትን ማሸነፍ የሚቻለው በኢትዮጵያ አንድነትና በህዝቦቹ አብሮነት ላይ መሰረቱን የጣለ ዲሞክራሲያዊ ስርዓት እውን መሆን ብቻ ነው። እንተባበር፣ እንታገል፣ ሁሉንም ጠላቶቻችንን እናቸንፋቸዋለን። ደረጀ ጋሻው፣ ደብረ ብርሃን።
ለፍኖተ ዲሞክራሲ ሬዲዮ አዘጋጆች እንዲሁም የፕሮግራሙ ተከታታዮች ሰላምታዬ ይድረስ። የባለጌዎች ዘመን ለመምጣቱ ምንም ጥርጥር የለውም። እነ ታምራት ላይኔ፣ ሊታሰር የሚገባው ጃዋር፣ ነፍሰ ገዳዮቹ እነ ሌንጮ፣ ጸረ ኢትዮጵያዎች እነ ዳውድ ኢብሳ፣ የአሜሪካ ቅጥረኞች እነ ካሳ ከበደ፣ የሻቢያው ቅጥረኛ የቡርካ ልቦለድ አጠንጣኝ ወራዳ ወዘተ፣ ሰው መሳይ በሸንጎች ሁሉ የክብር እንግዳ ተብለው ሲከበሩ ወገኖች መጥፎ ጊዜ መምጣቱን ነጋሪ ባላስፈለገ ነበር። በቀለ ገለባም እንደተባለው ግልገል ናዚ ሲሆን አድመጠናል። ኢትዮጵያዊነትን የሚጠሉ ብርሃን ሳይሆን ጨለማ፣ ነጋ ሳይሆን ደየኖች ከነአብይ ጫማ ስር ወድቀው ሲዋረዱ ማይተናል። ሰሞኑን ደግሞ ኤልያስ ወንድሙ የሚባለው ተንበርካኪ ለአሜሪካ ድምጽ ሬዲዮ በእንግሊዝኛ በሰጠው ቃለ መጠይቅ ያብይና ለማ መገርሳ ጨፈንቲ ቦዞና የቻይና ኮንዶም በመሆን ሲያዳንቃቸውና ያልሰሩትን ሰሩ ሲል ተደምጧል። የወገን ጠርና የነፍሰ ገዳዮች አውደልዳይ ኤልያስ ወንድሙ በዘመነ ወያኔ ምንም የፖለቲካ አስተንፋስ ያልነበረው እንደዚያ ዛራም አልማርያም መሽቶ ከነጋ ወደ ፖለቲካ የመጣ ነው ማለት እንችላለን። ፀሐይ አሳታሚዎች የሚል የንግድ ተቋም መስርቶ የኢትዮጵያን ታሪክና ክብር በሚጠብቅ መልክ የሻቢያን የቀይ ባህር ፕሬስ ተወዳዳሪ በሆነ መልክ ፍሬያማ መጽሐፍት ላሳትም ተነስቻለሁ ብሎ ሳያበቃ የነማንን መጽሐፍ ሊያሳትምና ሊያሰራጭ ተነሳ? የነፍሰ ገዳዮቹን የመንግስቱ ፍቅረ ስላሴና ፍስሐ ደስታን ቅርሻት። ኤልያስ ወንድሙ የተቋሙን ወኪሎች በወያኔ ፈቃድ በአዲስ አበባ ማሰማርቶ ነበር። ይህም በተመለከተ እኔ ያለኝ ጥሪ ግልጽ ነው። በፀሐይ አሳታሚዎች ላይ ሙሉ ማዕቀብ ማድረግ፣ የአብይን የህይወት ታሪክ ላትም ብሎም በመለማመጥ ላይ መሆኑም ተነግሯል። ለኢትዮጵያ ዘብ ቆመን ከሃዲዎችን እንቅጣ እላለሁ ሲሉ ተፈሪ አዲሱ ከሎስ አንጀለስ አሜሪካ ደብዳቤያቸውን አጠናቀዋል። ተከታዩን ደብዳቤ ላኩልን መሰረት ግርማ ከለንደን እንግሊዝ ሀገር ናቸው። የለማ አብይ አገዛዝ ድፍንቅል ዘረኛና አምሮ የደደነ ለመሆኑ ዛሬ በሚያዚያ ፋሲካ ሲደርስ ምስክር ጥሪ የሚለኝ የለም። ጭፍን ዘረኞች ሀፍረተቢስ ቀጣፊዎችም ናቸው። ለተወሰነ ጊዜ ቅልስልሶ አብይ ብዙዎችን አደናግሮ እንደነበር ማንም አይክድም። ለኢትዮጵያ የመጡ አስመስለው ጠባብ የኦሮሞ ጽንፈኞች መሆናቸውን ለትንሽ ጊዜ ደብቀው ነበር። በአሜሪካ ቅጥረኛ አማካሪዎቻቸው መነገሯቸው መሰረት የሩዋንዳን አምባገነን ካጋሜ ተከትለው ሴቶች ሚኒስትሮች በመሾም ለሴቶች መብት የቆሙ ለማስመሰል ጥረው ነበር። መከላከያ ሚኒስትር የተባለችው ሴት ዛሬ ወደ ጎን ተደርጋ ለማተክቷታል። ሙፈሪያት ከማል የሰላም ሚኒስትር ከተባለች ጀምሮ ሀጂ ላይ ካልሆነች በኢትዮጵያ ድምጿ አይሰማም። ፕሬዝዳንት የተባለችው ደግሞ መይሶንም ደርግም ወያኔም ሆነ የተዋጣላት አድርባይ ስትባል የከረመች ናት። ሁሉም ታሪካ ቆሻሻ ስልጣን አልባ ቆሸን ሸፋኝ መጋረጃዎች ሆነዋል። የኢትዮጵያ ሴቶች አገራደኑን ትግል ደግፈው በመነሳት ለመፍታቸውና ለዲሞክራሲ መቆም አለባቸው። ብርቱካን ሚደክሳስ ዘር ቆጥራና ሃይማኖት ብላ በነአብይ ተሹማ ምን ፈየደች? ዜሮ ምንም እንበርታና ትግላችንን እናጣጣፍ ሲሉ መሰረት ግርማ ከለንደን እንግሊዝ ሀገር ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች በሙሉ የከበረ ሰላምታዬን አቀርብላችኋለሁ። በጥቅምት 18 2011 ዓመተ ምህረት በደሴ፣ በደብረ ብርሃን፣ በባህር ዳር፣ በጎንደርና ሌሎችም አካባቢዎች የህዝብ ተቃውሞ ተካሂዷል። ታሪካዊ ቅርሶቻችን ትኩረት ይሰጣቸው፣ የማንነት ጥያቄዎች አስቸኳይ ምላሽ ይሰጣቸው የሚሉ ህዝባዊ ተቃውሞዎች ተካሂዷል። ዛሬ በሁሉም የኢትዮጵያ አካባቢዎች የተነሱና እየተደረጉ ያሉ ተቃውሞዎች የዲሞክራሲ፣ የፍትህ፣ የእኩልነትና የማንነት ጥያቄዎች ናቸው። የ27 ዓመታት መራራ የወያኔ ጭቆና የወለደው ተቃውሞ ነው። የወያኔ ከፋፋይነትና ዘረኝነት የፈጠረው የነጻነት ፍልሚያ ነው። የ27 ዓመት የወያኔ ጸረ ኢትዮጵያና ጸረ ህዝብ የሆነ አላማውና ተግባሩን በመቃወም በስፋት ለተደረገ የህዝብ ጥያቄ ምላሽ ላለመስጠት ለውጡን አድበስቶ ወያኔን ለመጠገንና ለማስቀጠል የሚደረገውን መፍጨርጨር ለመቃወም የተደረገ ተቃውሞ ነው። የህዝብ ጥያቄ አቅጣጫውን እንዲስት የሚካሄዱ ሙከራዎችን ወደ ትክክለኛ አቅጣጫው እንዲመለሱ ህዝብ ትግሉን በጽናት መቀጠል እንዳለበት የሚያመላክቱ ምሳሌዎች ናቸው። ኢትዮጵያን ከጥፋት ህዝቧን ከብተና መታደግ የሚቻለው የወያኔን ስርዓት ከስሩ መንግለን ለመጣል በህብረት ስንታገል ብቻ መሆኑን አብታሪ ተግባር ነው። የአዲሶቹ ሹሞች እኛ እናሻግራለን ቅዠት ለዳግም ትግል መነሳት ግዴታችን ነው። የኢትዮጵያ ህዝብ ከወያኔ ጋር ያለው ቅራኔ ወያኔ በኢትዮጵያና ህዝቧ ላይ እየፈጸመ ያለው አስተቃቂ ጭፍጨፋና አይን ያጣ ዘርፊያ በድርድር ሊፈታ የሚችል አይደለም። ከወያኔ ጉያ የተፈለፈሉ የወያኔ ልጆች ከ40 ዓመታት በላይ የጎነጎኑትን ጸረ ሀገርና ጸረ ህዝብ ተግባራት ያመጣቸውን ውጤቶች በመጠጋገን ሊፈቱት ይችላሉ ብሎ ማሰብ መጃጃል ነው። ትልቅ የፖለቲካ ፍትህም ነው። ሀገር አፍራሾችና ከፋፋዮች በአዲሶቹ ሹሞች ብቻ ተሰጥቷቸዋል። የወያኔ ተግባርና አላማ ከአዲሶቹ ሹሞች ጋር በመመሳጠር ላይ መሆናቸው በተግባር እየታየ ያለ እውነታ ነው። ከላይ በጠቀስኳቸው ከተሞች የተቃውሞ ሰልፎች ሲካሄዱ በመቀሌም ሰላማዊ ሰልፍ እንደነበር ተመልክተናል። የዚህ የመቀሌው ሰልፍ አላማ ለኔ የሰውነት ቆዳይ እስኪጨማተር አሳፍሮኛል። የሰልፉን አላማ የኢትዮጵያ ህዝብ እንደተመለከተው የትግራይ ተማሪዎች ወደ ሌላ ዩኒቨርሲቲዎች እንዳይመደቡ የተመደቡትም ካሉ ወደ ክልላቸው እንዲመለሱ የሚጠይቅ ነበር። በመጀመሪያ ደረጃ ይህንን ለማድረግ ሰላማዊ ሰልፍ የሚያስወጣ አልነበረም። ምክንያቱም የፈተናዎች ድርጅት ኃላፊው አራያ ገብረ እግዚአብሔር ነው። እሱም ይህንኑ እንደሰራው በተግባር ከ2011 ዓመተ ምህረት ምደባ የተረዳ ነው። በርካታ ማስረጃዎች እንዳሉን መረዳት ተገቢ ነው። ወያኔ የሚሸርበውን ሴራ ሁሉ የኢትዮጵያ ህዝብ አያውቅም ከሚል ድምዳሜ መድረስ ትልቅ ስህተት ነው። የትግራይ ወጣቶች ሊረዱት የሚገባ ጉዳይም አለ። ለዚህ ሁሉ ምስቅልቅል ሁኔታ ሀገራችን የደረሰችው የትግራይ ህዝብ ወኪል ነኝ በሚለው ወያኔ ምክንያት መሆኑን መረዳት አለባቸው። ዛሬ በሀገሪቱ ስርዓት ፈርሶ ስርዓት አልበኝነትን ያነገሰ ወያኔ ነው። በህዝብ ውስጥ ዘርን መሰረት ያደረገ ጥላቻን እየረጨ ያለው ወያኔ ነው። በተለያዩ የሀገሪቱ አካባቢዎች የሚደረጉ የእርስ በርስ እልቂቶች አድራጊውም ፈጻሚውም ወያኔ ነው። በተለያዩ የሀገሪቱ አካባቢዎች እየተፈጸመ ላለው ጭፍጨፋ ዝርፊያና ፍርሃት አልበኝነት መስፈን ዋነኛ ተዋናይም ሆነ አስፈጻሚው ወያኔ ነው። የትግራይ ወጣቶች ጥያቄ ዛሬ መሆን ያለበት ለጥቃት እንጋለጣለን ሳይሆን ለዚህ አከስቲ ሁኔታ የዳረገን ወያኔ ከስራው ይታቀብ ወይም ከስልጣን ይወገድ መሆን ነበረበት። የትግራይ ወጣቶች በጥርጣሬ አይን እንዲታዩ ያደረጋቸው ወያኔ መሆኑን ለመረዳት ጠቢብ መሆን የሚጠይቅ አይደለም። ያለፈውን ብንተው ዛሬ በራያ ወልቃይት ሁመራና አፋር ወዘተ አካባቢዎች እየወሰዳቸው ያለው እብሪተኛ ተግባራትን መመልከት ይጠቅማል። ኢትዮጵያን እየጎዳ ህዝቧን እየከፋፈለ ያለው ወያኔ ለትግራይም ሆነ ለሌላው የኢትዮጵያ ህዝብ ጠላት እንጂ ወዳጅ አለመሆኑን መረዳት ይገባል። የትግራይ ወጣቶች ከሌላው ኢትዮጵያውያን ጋር በመተባበር ሀገራችንን ትግል መቀላቀል አለባቸው የሚል እምነት አለኝ። ብቻኛ መፍትሄያችንም ይኸው ብቻ ነው። ኢትዮጵያ በጥቂት የወያኔ ገዢዎች መወረስ የለባትም፣ ህዝቧም መስተቀየት የለበትም ሲሉ ደብዳቤያቸውን ያደረሱን ሰዋሰው ተተማ ከአዲስ አበባ ናቸው።
ወድ የፈነተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ አድማጮች ሁሉ በእያላችሁበት የከበረ ሰላምታዬን አቀርባለሁ። ሚያዝያ 6 ቀን 2011 ዓ.ም ተመረጠ አዲሶቹ ሹሞች አንድ የክተት አዋጅ አውጀው ነበር። የአካባቢያችንን ቆሻሻ እያጸዳን በውስጣችን ያለውን ዘረኝነትና ጥላቻ የወለደውን ህሊናችንን እናጥዳው ዋነኛ የአዋጁ ይዘቶች ነበሩ። የዘመናችን ሹሞች ማለትን እንጂ ማድረግን የማያውቁ ሆኑ እንጂ ከአባባሉ ላይ ማንንም ወደ ኋላ የሚያደርጋል ነበርም። ከህዝቡ ለዚህ አዋጅ የተሰጠው ግብረ መልስ ትልቅ መልእክትን በተግባር አስተላልፏል። የምትማሩና መማር የምትፈልጉ ከሆነ ከዚህ የእንቢተኝነት ምላሽ ትምህርት ውሰዱ ብሏል። አትዋሹን፣ አታስመስሉብን ብሏል። ውሸት አገር ያጠፋል። አጭር የህዝብ መልእክት መሆኑን የተለያዩ የአዲስ አበባ አካባቢዎች በግርድፉ ከተገኙ የህዝብ መረጃዎች ማግኘት ተችሏል። መራብ፣ መጠማት፣ መታረዝ፣ ሰባዊ ክብር ማጣት ወዘተ ለኢትዮጵያ ህዝብ አዲስ አይደለም። የኢትዮጵያ ህዝብ የመኖሪያ ቤቱ ያውም ያለው የቆሸሸ መሆኑ አይካድም። ምድረ ግቢው፣ ከቤት ወደ ስራ፣ ከስራ ወደ ቤቱ የሚንቀሳቀስባቸው ጎዳናዎቹ ሁሉ የቆሸሹ መሆናቸውን ያውቃል። የነዚህ ሁሉ የቆሸሹ መሆን የደህነቱ መስካሪ ማረጋገጫዎች ናቸው። ኢትዮጵያስ በእነዚህ መታወቁና መገለጫዎቹ መሆን የቻሉት አገሩ ኢትዮጵያ ሀብታል ባሆነ አይደለም፣ ህዝቧም ስራ ጠልታ ሆኖም አይደለም። ኢትዮጵያስ ስር የሰደደ ደህነት መንስኤዎቹ በመሳሪያ ኃይልና ባፈጮልነት በቆሸሸ አስተሳሰብና አመለካከት የተመረዙ ዘረኛና ፈላጭ ቆራጭ አገዛዞች የፈጠሩት የከረፋ ስርዓታቸው ነው። የአዲሶቹ ሹሞች አዋጅ የህዝብ ጆሮ የተነፈገው የዘመቻው ነጋሪት ጎሳሚዎች የዚህ የቆሸሸ አስተሳሰብ ተሸካሚዎች መሆናቸውን ጠንቅቆ በመረዳቱ ነው። በአንድ በኩል ለፖለቲካ ፍጆታ የተደረገ እንጂ ከልብ የመነጨ ባለመሆኑ፣ በሌላ በኩል ከዚህ ከቆሸሸ አመለካከት የጸዳችሁ አይደላችሁም ከሚልም የመነጨ ነው። የኦነግ ዘረኞችና ጽንፈኞች አዲስ አበባ ኬንያ የሰሞኑ እሰጥ አገባ ውዝግብም አዲሶቹ ሹሞችንና ህዝብን ያራራቀ ሌላው አሳፋሪ ተግባር ነው። የስም ለውጥ ካልሆነ በስተቀር የቆሸሸ ዘረኝነትና የጥላቻ አስተሳሰብ ዛሬም ከአጼ ምኒልክ ቤተ መንግስት አልወጣም፣ የበለጠ ተጠራርቶ ከቸመ እንጂ። ይህን እውነት ብዙዎቹ እየተረዱና እየተጋሩት መጥተዋል። እነዚህ አጥፊዎችና ዘረኞች በሁለት አይነት መልኩ ራሳቸውን ግልጽ እያደረጉልን መጥተዋል። የመጀመሪያው ቡድን በትረ ስልጣኑን የጨበጠው የአዲሶቹ ሹሞች ቡድን በቃል ደረጃ ኢትዮጵያ ኢትዮጵያ እያለ በተግባር ግን ኢትዮጵያን በማፈራረስ ተግቶ ይሰራል። ሁለተኛው ቡድን مواقرو كتاتش اسكالي درس يالتنكبت ويارينا بأونك زوري يتسواسبو سنفنيوش تامرا هايل يتدراج جتوراتشون بهزبلاي إياه سمارو يتوهيوات ياتفالو نسوهان نعفجالو لذيرقمو ياديسو تشوشموش منغست خلن تناوي ديقاف النار داتا يدرقلاتشوال بكربو بسمين شوا أطعي ماجتين ناقوري ميدا يتدرقو منغستاوي ديقاف لاب النسمت كسيتشالال يونك تاتاكيوش يمنغستش كركاريوش انتتاكموال ወታደራዊ ዩኒፎርም ከባድ የጦር መሳሪያዎችን እና ከነጥይቶቻቸው ሲጠቀሙ መመልከት ተችሏል። አዲሶቹ ሹሞች የአዲስ አበባ ጉዳይ ራስ የነሳቸውና ያንገበገባቸው ወገኖች በአዲስ አበባ ጉዳይ ላይ እንወያያለን እንመክራለን ሲሉ መፈንቅለ መንግስት ተመከረብን ይያሉ ሲንጫጩ የሆነክ ጽንፈኞች አዲስ አበባ ከኛ ይያሉ በየሰፈሩ ያቀራራሉ። አዲሶቹ ሹሞች ጽንፈኛውንና ጠባብነት የተጠናወተውን ታከለውማን በከንቲባነት አስቀምጠው አዲስ አበባ ላይ ሌላ የስበርስ ግጭት ያዘጋጁልን መሆኑን ልብ ያለው ልብ ያርግላለሁ። የሲባል ፍራት ሳይሆን ይህንን ሴራ ለማክሸፍ በህቦም በፊት ለፊት መደራጀት ግድ ይላል ለማለት ነው። ከዚህ አባዜ ጋር በተያያዘ የቀድሞ የርቀት ጓደኛ የነበረው በቀለ ገርባን አንድ ነገር ለለወልደርኩ። በቀለ ገርባን በየዋህነቱና የፖለቲካ በስለት ድህነቱን የተረዳው ወያኔ በመሳሪያነት እንዲያገለግል ሁኔታዎችን ያመቻቸለት መሆኑን በቀለ እስከዛሬ መረዳት አልቻለም። የኦነግ አባል ሳይሆን ኦነግ ነህ ብለው አሰሩት። በኦነግ ስም ሰባዊ መብቶችን መጣስ ብቻ ሳይሆን አንገላቱት። ይህን በውል የተረዳው የኢትዮጵያ ህዝብ ቋንቋ ሃይማኖትና ብሔረሰብ ሳይገደው ከእስር ይለቀቅ ዘንድ ጩኸቱን አሰምቷል። ከእስር በኋላ ወያኔና ኦነግ ጥምር ሴራ ተነሰሱለት። ከህዝብ ውስጥ እንዲወጣና እንዲጠላ ከመያደርጉ ተግባራት ውስጥ አስተማሩት። የአዲስ አበባ ከኛ ያቋም መግለጫ አንባብ ያደረጉት። በሁለተኛ ደረጃ ደግሞ በተለያዩ ወያኔ ሰራሽ ቴሌቪዥን ጣቢያዎች ስለ አዲስ አበባ ጉዳይ ቃለ ምልልስ እንዲሰጥ አደረጉት። እሱም አደረገው። በመጨረሻም በቀለ ገርባ የኦሮሞ ህዝብ ጠላት አለ። ለጊዜው ግን ይፋ አላደረገውም ብሏል። በቀጣይም ይህንኑ እንደሚያስከፈልፉት አልተጠራጠረም። ወንኛ ጉዳይ የአዲስ አበባና የጽልፈኞች ሴራ ነውና ወደዚያው ልመለስ። የአዲስ አበባ መስራች የሆኑት አጼ ምኒልክና እቴጌ ጣይቱን ኢትዮጵያን ለማጥፋትና ለመበታተን የተነሱ ጽልፈኞችና ጠባቦች ሁሉ ይጣሏቸዋል። በርካታ የውሸት ልቦለደችን ደርተውባቸዋል። ከእውነት የተጣዱና ከውሸት የተታረቁ አጥፊዎች ስለ ኢትዮጵያ መልካም ይናገራሉ ይጽፋሉ ብለን አንጠብቅም። አጼ ምኒልክ ጨፈጨፏቸው የሚሏቸው ኦሮሞዎች በኦሮሞ ጽልፈኞች ከአስር ሚሊዮን በላይ ይሆናሉ ብለው ውሸት ጽፈዋል። አዲስ አበባ ስትቆረቆርም በሚሊዮን የሚቆጠሩ ተፈናቅለዋል ብለው ውሸት እንደረተዋል። ሁሉም ውሸት ብቻ ሳይሆን ከእውነት የተጣሉም ናቸው። በ1900 ዓመተ ምህረት የኢትዮጵያ አጠቃላይ ህዝብ ብዛት 11.8 ሚሊዮን ብቻ ነበር። በዚህ ዘመን አመታዊ የህዝብ እድገትም 0.2 በመቶ ብቻ ነበር። የዚህ ዘመን የኢትዮጵያ ህዝብና የመሬት አስተፋፈር ቀመር 11 ሰዎች በኪሎ ሜትር ስኩዌር ላይ ነበር። እነዚህ የስነ ህዝብ ባህሪያት የሚሰጡትን መረጃ እነ በቀለ ገርባ ሊገመግሟቸው ወይም ሊመረምሯቸው አልፈለጉም እንጂ ሁሉም ውሸቶች ናቸው። ተጨባጮቹ የስነ ህዝብ ባህሪያት በዚያን ዘመን መፈናቀልና መገፋትን ሳይሆን መሰባሰብንና አብሮነትን የግድ የሚሉ ነበሩ። አዲስ አበባን የመሰረቱት አጼ ምኒልክና እቴጌ ጣይቱ በዘመናችን ብቅ ጥልቅ ከሚሉት ሳይማሩ ተማሩ ፖለቲካን ሳይቆ ፖለቲከኞች ነን ከሚሉ አስመሳዎች የጠለቀ ዕውቀት የነበራቸው መሆኑን የዛሬ አዲስ አበባ ምስክርነቷን ተሰጣለች። አጼ ምኒልክ አዲስ አበባን ለኢትዮጵያ ዋና ከተማነት መርጠው ሲመሰርቱ ለፖለቲካ ለኢኮኖሚና ማህበራዊ ማዕከል መሆኗን የሚለኩበት አንዳች የቴክኖሎጂ ዕውቀቱም ሆነ መረጃን መሰብሰብ የሚያስችሉ የሳተላይት ወይም የካርቶግራፊ የመሳሰሉ መሳሪያዎች አልነበራቸው። በዚያን ዘመን የኢትዮጵያን ማዕከላዊ ቦታ ማግኘት የቻሉበት ብልሃት ወይም ዕውቀት ለኔ ያስደንቀኛል አድናቂያቸውም ነኝ። አዲስ አበባ ፍጹም በሆነ የኢትዮጵያ ማዕከል ላይ መቀመጧ ከበርካታ የዓለማችን አገራት ልዩ ከተማ ያደርጋታል። ከሞያሌ እስከ ራስ ካሳር፣ ካኮቦ ጋምቤላ እስከ ኦጋዴን ጫፍ ከአዲስ አበባ እኩል ርቀት ላይ ተቀምጠዋል። ከዚህ ተጨባጭ ሁኔታ አንፃር አጼ ምኒልክ አዲስ አበባን የኢትዮጵያ ዋና ከተማ ሲያደርጉ ኢትዮጵያን አስበው እንጂ እንደ ዘመኑ ሰዎች ጎጤን ወይም ዘሬን ብለው እንዳልነበር ያረጋግጥልናል። ይህማ ቢሆን ኖሮ አንጎለላ የኢትዮጵያ ዋና ከተማ ትባል ነበር። ملاو ኢትዮጵያውያን ቋንቋ ሃይማኖት ሳይለያቸው እስከዛሬ ድረስ በፍቅር በሰላም ተግባብተው ኖረውባታል። መከራውም ሆነ ደስታው አዲስ አበባዎችን አልነጣጣላቸው። የዘር ፖለቲካ በደረበበት 28 አመታት ውስጥ የውያኔን ከፋፋይ ዘዴን ያከሸፈ ኢትዮጵያዊ ህዝብ ነው። የአዲስ አበባ ነዋሪዎች ከብሔረሰብ ማንነታቸው በላይ ኢትዮጵያዊነታቸውን ማስቀደማቸው ለጽንፈኞችና ጠባቦች አልተዋጠላቸውምና ሰላማን ሊያውቋት በመቅበዝበዝ ላይ ናቸው። አዲስ አበባ ኬንያ ዴሞግራፊን ቀይራለን ካርታዋን ነጠባሳክሎ በየማህበራዊ ድረገጾች መንጫጫት ለማንም የሚጠቅም ጉዳይ አይሆንም። በአዲስ አበባ ሰላም መጣዋክ ጽንፈኞቹን ጭምር ሊያቀጣጥል የሚችል ሰደድሳት መልቀቅ መሆኑን መረዳት አለባቸው። ተባባና አድገቷ የሚፈጥራቸው ችግሮች መፈታት ያለባቸው በከተሞች እድገት ህግጋት መርህ ብቻ ሊሆን ይገባል። በዚህ መሰረት የከተማ እድገት ወልጊዜ ቀጣይ ነው። እድገት ደግሞ በእቅድም ካለእቅድ ሊሆን እንደሚችል ይታወቃል። የከተሞች እድገትና መስፋፋት በርካታ ጥቅሞችን የማስገኘታቸውን ያህል ጉዳቶችም አሏቸው። ከከተሞች እድገትና መስፋፋት ጋር ተያያዥ የሆኑ የጎንዮሽ ችግሮች ሁሉ በመልካም አስተዳደር፣ በቴክኖሎጂ፣ በማህበረሰባዊ የባህል ለውጥ፣ በህግ የበላይነት መረጋጋትና በነዋሪዎች ንቁ ተሳትፎ በሂደት ሙሉ በሙሉ የሚፈቱ መሆናቸው እውነት ነው። ከከተሞች እድገት ጋር ተያያዥ የሆኑ የጎንዮሽ ችግሮች እንደ ሀገር የምናስብ ከሆነ በሁሉም የኢትዮጵያ ትላልቅ ከተሞች ዙሪያ አሉ። የኦነግ ጽንፈኞች ጎልቶ የሚታያቸው የአዲስ አበባ ብቻ መሆኑ ጉንጫ አልፋ ነው። ለምን የጅማው፣ የደሴው፣ የአዋሳው፣ የዝዋይ፣ የባህር ዳር፣ የናዝሬት አልታያቸውም? እነሱ የሚታያቸው የኢትዮጵያ የፖለቲካ፣ የኢኮኖሚና የማህበራዊ ማዕከል የሆነችው የኛ ብለው በዘረኝነት አስተሳሰባቸው ለመበከል መሆኑ ውሸት ሳይሆን በተጨባጭ የሚታይ እውነት ነው። አዲስ አበባ ላይ የሚደረግ አፍራሽ ሩጫ ኢትዮጵያን የማፈራረስ የመጨረሻ እርምጃ ስለሚሆን ሁሉንም ይጎዳል፣ ሁሉንም ይለበልባል፣ ለማንም የሚጠቅም ሊሆን አይችልም። አዲስ አበባ ኬንያ መነሳት ያለበት ዓለም ሆን ብቻ ሳይሆን ጸረ አገርም ነው። በመጨረሻም በቀለ ገርባና እሱን መሳይ ዘረኞች የኦሮሞን ህዝብ ከሌሎች ወገኖቹ ጋር ለማጋጨት ከሚደረግ መሯሯጥ ታቀቡ። ምክሬም መልእክቴም ነው። አዲስ አበባ የሁሉም ኢትዮጵያውያንና የአዲስ አበባዎች መሆኗ ብቻ ሳይሆን የኢትዮጵያና ኢትዮጵያዊነት እንብርት ወይም መተሳሰሪያ ድርና ማጋችን መሆኗን ማመንና መቀበል ግድ ይሆናል ሲሉ መልእክታቸውን ያደረሱን አፍታሙ ማሃሪ ከአዲስ አበባ ናቸው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
Yeah, you do.